ይህ በብሪቲሽ ኮሎምቢያ ዩኒቨርሲቲ የሚገኘው የሲአይቲአር 101.9 ኤፍኤም የጣና ሬዲዮ ነው። የጣና ሬዲዮ በየሳምንቱ እሁድ ከጧቱ 9 ሰዓት እስከ 10 ሰዓት ድረስ በሲአይቲአር 101.9 ኤፍኤም የሚያስተላልፈውን ዝግጅት አሁን ጀመረ። አዘጋጅ መላኩ ጸጋዬ። እንደምን አደራችሁ። ዛሬ ህዳር 19 ቀን 2003 ዓመተ ምህረት ነው። በዛሬው የሲአይቲአር 101.9 ኤፍኤም የጣና ራዲዮ የመጨረሻ ዝግጅቴን ነው ማቀርበው። ዛሬ ቀጣዩ እንግዲህ በሌላኛው ሬዲዮ ጣቢያ በሚቀጥለው ሳምንት ትከታተሉኛላችሁ ማለት ነው። እንደተለመደው በቅድሚያ በዛሬው ለት ያው ዜና ይኖረኛል። ከዜናው ቀጥሎ ሙዚቃ ይኖራል። እንዲሁም ማስተዋቂያዎች አሉኝ። ከማስተዋቂያው ቀጥሎ ደግሞ የመጽሐፍት ክፍለ ጊዜ ግምገማ ይኖረኛል። በመቀጠልም አውራምባ ታይምስ ባለፈው ሳምንት ዝግጅቱ ዞረቻሉ በማሳለጫ በቤተ መንግስት እንዳትንጫጫ በማለት ስለታላቁ ሩጫ ዘገባ ያቀረበው ይኖራል። ታላቁ ሩጫ በነግራችን ላይ በዚህ አመት ወደ 35000 ህዝብ ተሳትፎበታል። ነገር ግን እንዳለፉት አመታት በፖለቲካ ዘርፉ የተጫወተው አንድ ሚና እንደሌለ ነው እስካሁን ድረስ የደረሰን ሪፖርት የሚያመለክተው። ከዛም ዘፈኖች ይኖሩኛል። ከዘፈኑ ቀጥሎ እንግዲህ የመጨረሻ የዕለቱ ዝግጅቴ ይሆናል ማለት ነው። አድማጮች ወደ ዜናው አመራለሁ። አልማጭቻችን ቀደም ሲል በዜና መግቢያ በፕሮግራም ማስተዋቂያ መግቢያ ላይ እንዳልኩት አሁን ወደ ዜናው ነው ማመራው። በዜናው ላይ ማሰማችሁ መላኩ ጸጋይ ነኝ። ኢትዮጵያና ግብጽ በአባይ ወንዝ የተነሳ የቃላት ጦርነት ውስጥ ገብተዋል። በኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ግብጽ አገዛዛቸውን ለሚቃወሙ አንዳንድ አመፀኞች ድጋፍ ትሰጣለች በማለት ሮይተርስ ለተባለው ጋዜጣ የሰጡት ጋዜጣዊ ምልልስ የግብጹ ሁስኒ ሙባረክ በበኩላቸው ያልተሰራ ከንቱ ክስ በማለት አጣጥለውታል። የኢትዮጵያ መገናኛ ሚኒስቴር መስሪያ ቤት በበኩሉ ለግብጹ ፕሬዝዳንት ምላሽ ወቅትና ጊዜ ሲጠይቅ ግብጽ የኢትዮጵያን አገዛዝ ተቃዋሚዎች እንደምትደግፍ ያለኝን መረጃ ይፋ አደርጋለሁ ይላል በአቶ ሽመልስ ከማል የወጣው መግለጫ። የሁለቱ ሀገራት መሪዎችና ጀሌዎቻቸው የቃላት መወናጨፉን በመቀጠል በግብጽ ውጭ ጉዳይ መስሪያ ቤት በበኩሉ የሁለቱም መናቆር አስመልክቶ በሰጠው አስተያየት በጉዳዩ ላይ ምንም መረጃ የሌለው ግብጽ ያላሰበችውን የሚተነትን ሁኔታ በመሰጠቱ አስገራሚ ነው ብሎታል። የሁለቱ መፋጠጥ ዋናው ምክንያት የአባይ ወንዝ ተፋሰስ ሀገራት በወንዙ ለመጠቀም በጋራ መግለጫ መድረሳቸውና ግብጽ በበኩሏ በአባይ ወንዝ የሚደረግ የልማት ተግባር የግብጽን ሙሉ ፈቃድ ማግኘት ይኖርበታል በሚል የባለቤትነት ስሜት ትሟገታለች። ሱዳንም ይህንኑ የግብጽ አቋም ትጋራለች። ነገር ግን አሁን በቅርቡ እንካስላንቲያ ውስጥ ግን አልገባችበትም። ለምን ቢባል እናልባትም በራሷ በውስጥ ጉዳይ ተወጥራ በመያዟ። ለማንኛውም ግብጽ በእንግሊዝ ቅኝ ግዛት በነበረችበት ወቅት እንደ አውሮፓውያን ዘመን አቆጣጠር በ1929 ዓ ም ተደረገ የሚባል የውሃ ውል ይዛ የምትንገዳገድ ሲሆን፣ የአባይ ተፋሰስ ሀገራት ደግሞ ይህ ተገቢ አይደለም፣ በወንዙ የመጠቀም የተፈጥሮ መብታችን የሚገድብ ህግ አንቀበልም የሚል አቋም ይዘዋል። በዚሁ መንፈስ ባለፉት አመታት ግንቦት ወር ኢትዮጵያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ እና ኬንያ የናይል ወንዝን በጋራ ለመጠቀም የሚያስችል ውል የተፈራረሙ ሲሆን የላይኛው የበላይ ተፋሰስ ሀገራት መካከል ደግሞ ቡሩንዲና ኮንጎ ኪንሻሳ ውሉን አለመፈረማቸውና በአንድ አመት ውስጥ ግን አቋማቸውን ግልጽ እንዲያደርጉ በውሉ ላይ ያላቸውን እንዲያሳዩ ተነግሯል። የሆነ ሆኖ ግብጽና ሱዳን ይህንን ውል አልፈረሙም። የፍቅር ጓደኛውን በጩቤ ወቅቶ ገሏል በሚል የተጠረጠረው ሚካኤል ገብረ ዮሐንስ በአውራ ጎዳና በመጓዝ ላይ በነበረ አንድ ከባድ መኪና ዘሎ በመግባት ራሱን መግደሉን ከሎስ አንጀለስ ባለፈው ሳምንት ተገለጸ። ሚካኤል ገብረ ዮሐንስ በ19 ዓመቷን የፍቅር ጓደኛውን ፍትወት ቁባይን በመኖሪያ ቤታቸው ውስጥ በተደጋጋሚ በጩቤ ጨቅጭቆ የገደላት መሆኑን የአካባቢው ፖሊስ ከፍተኛ ጥርጣሬ እንደነበረውና ሞታ የተገኘችውም አንድ ዓመት ተኩል በጋራ ይኖሩበት በነበረ ቤታቸው ውስጥ መሆኑንም ጠቁሟል። ገዳይ የአሜሪካ ነዋሪ መሆኑ እንጂ በዜግነት ኢትዮጵያዊ ወይም ኤርትራዊ ሊሆን እንደሚችል ከጥርጣሬ ያለፈ የተረጋገጠ መረጃ ፖሊስ አልሰጠም። በሌላ በኩል ደግሞ ቶማስ አፈወርቅ የተባለ ኤርትራዊ ሚካኤል ዮሐንስ የተባለውን የ31 ዓመት ወጣት ሲያትል ከተማ ውስጥ በጎዳና ላይ በጥይት በመግደሉ መከሰሱን ሲያትል ታይምስ ገለጸ። ቶማስ ሚካኤል ከኋላው በመጥራት ዞር ሲልለት አስተካክሎ በነጭ ጨርቅ ጠቅልሎ በያዘው ሽጉጥ ጭንቅላቱን መተቀጣለው በኋላ ያለምንም መሸበር ሰላማዊ ሰው መስሎ ወደ ዜና ምግብ ቤት መግባቱና ፖሊስ ተከትሎም ሲገባ ሽንት ቤት ሽጉጡን ጥሎ ልብስ ቀይሮ ለመውጣት ሲል መያዙ ተነግሯል። ፖሊስ ባደረገው ፍተሻም 9 ሚሜ የእጅ መሳሪያ በሽንት ቤቱ ቆሻሻ መጣያ ቦታ ከተቀባበለ ጥይት ጋር ማግኘቱን አስታውቋል። ጉዳዩ ቶማስ ቃሉን ከመጠበቃ ውጪ ለመስጠት ፈቃደኛ አለመሆኑ ይናገር እንጂ የጠራራ ጸሐዩ ግድያ ዓላማ ምን እንደሆነም አልተብራራም። ይበንዲ ላይ እንዳለ በተባበሩት አረብ ኤምሬት ነዋሪ የሆነች ኢትዮጵያዊት የቤት ሰራተኛ አሰሪዋና ወንድ ልጁን በጩቤ ወቅታ ማቁሰሏን ከሄሊጅ ታይምስ ባሰራጨው ዘገባ ገለጸ። እንደ ዜና ዘገባው ከሆነ የዜናው ምንጭ በጩቤ የተወጋው ኢብራሂም ናጅል ሲሆን ያባቱን ሆነ የሰራተኛውን ስም በዝርዝር አልገለጸም። ሳምንት ቅዳሜ ጃዝራ አልሃማራ በተባለው ቦታ በተፈጸመው ድርጊት ሰራተኛዋ በወላጅ አባቱን አንገቱንና በስም ያልተጠቀሰ ሌላ አካሉን በጩቤ ወጋችው መሆኑን አባቱን ለማስጣልም ሲሞክር እሱ በበኩሉ በግራ ቀኝ እጁ ላይ መጠነኛ ጉዳት ደርሶብኛል ሲል ይናገራል። አባትየው በጩቤው ከፍተኛ ደም የፈሰሰው ሲሆን ለጸቡ መነሻ ሆነ የሚለው አዲስ አበባ ስልክ መደወሏ ነው ይላል እንጂ አባትየው ስም አይጠሩሽ አካባቢ ሊወጉ ያስቻለበት አጋጣሚ ምን እንደሆነ አላብራራም። ጋዜጣውም አጥብቆ አልጠየቀውም ወይም ዜናውን አድበስብሶ ታልፏል ማለት ይቻላል። በተለይም ጸቡ ከሌሊቱ 5 ሰዓት በሰራተኛዋ መኖሪያ ቤት አካባቢ የ52 ዓመቱ የቤቱ ባለቤት በቢላዋ መወጋታቸው ጉዳዩን ይበልጥ አጠራጣሪ ያደርገዋል። ጋዜጣው በጩቤ ወጋች የተባለችው ሰራተኛ ታሪክን በተጓዳኝ ማውጣት ሲገባው በፖሊስ ቁጥጥር ስር መዋሏን ከመግለጽ ውጭ ሌላ ያለው ነገር የለም። ብዙ የኢትዮጵያ የቤት ሰራተኞች በአረብ ሀገራት በአሰሪዎቻቸው እንደሚደፈሩ በተደጋጋሚ የሚያቀርቡት አቤቱታ በብዛት ይደመጣል። አዲስ አበባ የሚገኙ በርካታ የግል ትምህርት ቤቶች አማርኛ ቋንቋ በግቢያቸው እንዳይነገር የሚከለክል አቋም እንደሚያራምዱ አዲስ ነገር የተባለው ዌብሳይት ባሰራጨው አተታ ገለጸ። ለግል ትምህርት ቤቶች የፈረንጅ በየትምህርት ቤቱ መታየት የህሉና ጉዳይ መሆኑን ይጠቁምና ተማሪ አልተማረ ቆዳው ነጭ የሆነ ፈረንጅ ሁለተኛ ዲግሪ ካለው ኢትዮጵያዊ የተሻለ ደሞዝ ይከፈለዋል ይላል። ንጽጽሩን በመቀጠልም ኢትዮጵያዊ የወር ደሞዝ 3000 ብር ጣራው ሲሆን የፈረንጅ ግን ከ5000 እስከ 11000 ብር ነው ይላል። ከፈረንጆቹ ቀጥለው የጥሩ ደሞዝ ባለቤቶች የሆኑት ደግሞ ህንዶች፣ ጃማይካና ሌሎች አፍሪካ ሀገራት ዜጎች ናቸው ይለናል። የኤደን የቤቴና በጣም ይቅርታ፣ ይሄ አንድ ሌላ ስም ዘርያሉ። በአማርኛ በሚል ርዕስ በምሳሌነት የጠቀሰው የኃይሌ ገብረስላሴ 3 ልጆች ሲሆን ኢትዮጵያ ውስጥ ተወልደው አድገው አማርኛ ቋንቋ የመናገር ችሎታቸው እጅግ አናሳ አናሳና የሚቀናቸው የእንግሊዝኛ ቋንቋ መሆኑን በንጽጽር ያስነብበናል። ላለፉት 9 አመታት በየትምህርት ቤቱ አማርኛ የተናገረ ተማሪ ይቀጣል። አስተማሪ ከደሞዙ በተናገራቸው ቃላት 15 ብር ይከፍላል። ተማሪዎች በበኩላቸው ከክፍል ውስጥ ውጪ ሲጫወቱ አማርኛ ከተናገሩ ስቱፒድ የሚል ተለጥፎባቸው በየክፍሉ ሶሪ እያሉ ደብተር ሙሉ እየጻፉ የሚንከላተቱ ሲሆን ይህንንም የሚቆጣጠሩ የተማሪዎች ዘበኞች መመደባቸውን ይኸው መረጃ ያመለክታል። አማርኛ መናገር ከተራ ደመወዝ ቅጣት ወይም በውጪ ከስራ መባረርም ያስከትላል የሚለው የወያኔ አገዛዝ በኢትዮጵያ ሕዝብ ጫንቃ ላይ ከተሳፈረ ጀምሮ ብሔራዊ ቋንቋችን ከማንቋሸሽ ጀምሮ በአማራ ሕዝብ ላይ አሉታዊ ፖሊሲ እንደሚያራምድ የታየው ጉዳይ አንዱ አካል ጭምር ነው። ብሔራዊ ቋንቋ በትምህርት ቤት ደረጃ በሀገሪቱ መናገሻ ከተማ እንዲህ አይነት ግልጽ የጥላቻ ዘመቻ ሲደረግበት አለመቆጣጠር መቻሉ ራሱ የዚሁ ያሉታዊ ፖሊሲው ማረጋገጫም ነው። ወላጆችም የግል ትምህርት ይህንን መሰል ፖሊሲ ሲከተሉ በዝምታ ማለፋቸው ራሱ አጠያያቂ ሲሆን፣ በአደባባይ የኢትዮጵያን ባንዲራ አውለብልቦ የሚዘረው የታዋቂው ሯጭ ኃይሌ ገብረስላሴ ልጆች ሳይቀሩ በአማርኛ ቋንቋቸው በዚህ ደረጃ መገኘት የጉዳዩን አሳሳቢነት ይበልጥ አመልካች ነው ይላል ጸሐፊው በዚሁ ዝርዝር ሀተታው። አድማጮቻችን፣ ለዛሬ እንግዲህ ያዘጋጀሁላችሁ ዜና በዚሁ ተጠናቋል። በሚቀጥለው ዜና የሌሎች ፕሮግራሞች ዝግጅት እንገናኛለን ማለት ነው። Hey. የተከበራችሁ የጣና ሬዲዮ ተከታታዮች የጣና ሬዲዮ ከጀመርኩ ከ2005 ጁን ጀምሮ ድግጅቴን በምትኖሩበት አካባቢ በሬዲዮ ለመከታተል እንደተቸገራችሁ ስትገልጹልኝ ቆይታችኋል። ይሄም እንግዲህ ከሪችመንድ፣ ከሰሪ፣ ከኮኮትላም፣ ከዚሁ ከቫንኩቨር ኢስት ዌስት ኖርዝ ጀምሮ ተከታታይ ችግሮች እንዳሉ ስሰማ ቆይቻለሁ። ይህን ችግር ለማስወገድ የተለያዩ ጥረቶች ባደርግም በአጠቃላይ ሁኔታው የተፈለገውን ያህል ለውጥ ባለማግኘቱ የሁሉን ዝግጅትን ለሌላ የተሻለ የሬዲዮ ስርጭት ጣቢያ ማፈላለግን እንደ መፍትሄ አድርጌ ወስጃለሁ። በዚሁ መሰረት እንግዲህ ብቸኛው አማራጭ ሌላ ሬዲዮ ጣቢያ ስርጭት መሞከር ነው። በዚህ መሰረት ከሚቀጥለው ዲሰምበር 5 2010 ጀምሮ ጣና ሬዲዮ ዝግጅቴን በ ሲጄኤስኤፍ 90.1 ኤፍኤም ከጧቱ 9 ሰዓት እስከ 10 ሰዓት በተለመደው ሰዓቴ ማለት ነው እሁድ ጀምሮ ማሰራጨት ጀምራለሁ። ስለሆነም የወደፊቱ የጣና ዝግጅት በ ሲጄኤስኤፍ 90.1 ኤፍኤም በብራውድዌይ ማሚን በርናቤ የሚገኝ ሬዲዮ ጣቢያ ስቴሽን ነው። በዚህ በኩል ነው የምትአገኙኝ ማለት ነው። ሲጄኤስኤፍ 90.1 ኤፍኤም ከጧቱ 9 እስከ 10 ጀምሮ በዚህ ስርጭት በኩል ታገኙኛላችሁ ማለት ነው። በአጠቃላይ በዚህ አጋጣሚ የሲአይቲአር ኃላፊዎች እስከዛሬ በቆዩባቸው ወደ 6 አመት ሊጠጋ ባለ ጊዜ ውስጥ ላደረጉልኝ ትብብር በእናንተ ባድማጮች ስል ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ሁነቱ በጣም ጥሩ የሬዲዮ ጣቢያ ሰዎች ነው ያሉት። ለጣቢያችን የሚሰጡት ክብር ቀላል አይደለም። በዚህ ረገድ እንዳልኩት የጣቢያው ስርጭት ለማስተካከል ከአቅማቸው በላይ በመሆኑ እንጂ ይሄ ሌላ ችግር ኖሮት አይደለም። በዚህ ረገድ እንዳልኩት በጣም ጥሩ ሰዎች ናቸው። ጥሩ ትብብር ነው ያደረጉልን። በእናንተ በአድማጮች ስም በዚህ አጋጣሚ በድጋሚ ላመሰግናቸው ፈልጋለሁ። እንደዚሁም እኔ ሳይመቸኝ ዝግጅቴን አልፎ አልፎ በመሸፈን የሹክሹክታ አዘጋጅ አቶ ወርቁ አያሌው ላደረገልኝ ትብብርም ምስጋና በእናንተ ስም ይድረሰው ላለሁ። በአጠቃላይ በቆየንባቸው እንግዲህ አመታት የነስብ ምዛም በጥሩ ሁኔታ ላይ ነው የቆየ ነው። ስለዚህ ወርቁ ላደረገልኝ ድጋፍ ላደረገልኝ ትብብር አሁንም በእናንተ ስም በድጋሚ ላመሰግነው ፈልጋለሁ። አድማጮች እንግዲህ በአዲሱ ስርጭት ስንገናኝ የዝግጅት ለውጥ የሚኖረኝ አንዳንድ ሀሳቦችን እያደረኩ ነው ያለሁት። ስለዚህ በሚቀጥለው ከዲሰምበር 5 2010 ጀምሮ በሲጄኤስኤፍ 90.1 ኤፍኤም ከጧቱ 9 ሰዓት እስከ 10 ሰዓት ድረስ ሬዲዮ እንድትከታተሉ አሳስባለሁ። በሚቀጥሉት 2 ሳምንታት እንግዲህ ይህንኑ ማስተዋቂያ በተደጋጋሚ ገልጻለሁ ማለት ነው። ይህንኑ ስርጭት አሁንም በእናንተ ድጋፍ የተሻለ ይሆናል የሚል ሙሉ እምነት አለኝ። ለማንኛውም የጣና ሬዲዮ አዘጋጅና አቅራቢ መላኩ ጸጋዬ ነኝ። በሚቀጥለው ሳምንትም ይሄው ማስተዋቂያ ይደገማል። በዚህ ረገድ እንግዲህ ወደ ተሻለ ዝግጅት ለማምራት ደግሞ ያግዝ ይሆናል ማለት ነው። እናንተ ብዙዎቻችሁ መኪና ውስጥ ሂዳችሁ ለመስማት ትሞክራላችሁ፣ በኢንተርኔት የሌላችሁ እንደዚሁ ደግሞ ያመልጣችኋል ማለት ነው። ስለዚህ እነዚህ አይነት ነገሮችን ለማስተካከል ነው ይሄን እርምጃ የወሰድኩት። በተረፈ መልካም ሳምንት ነው ማለት ነው ማለት እንፈልገው። I'm የሳራ ተስፋዬ መንደር ነው። ባለቤቷ ወልድ ሩፋኤል ባጎቱ አማካኝነት የተከራየው ቤት አጣጣሚ ሚካኤል ፊት ለፊት ከደጃዝማች አራያ ገብረ መድን ቤት ጀርባ ነበረ። ሳራ የአዲስ አበባን ቪላ የለመደች ልጆቿን ይዛ ጎንደር ከገባች በኋላ ቤቱን እንዳየች አይ ወልዴ ከምን ጉሮኖ ውስጥ አስገባኝ ብላ ስቃበታለች። ዝም በይ ባክሽ፣ ሰው ባለው ያጌጣል። ደግሞ ፈረንጅ a pure man's to cool is his palace የሚለውን አትርሽ ብሎ አሹፎባት ነበረ። ትርጉሙም ለአንድ ደሃ ጎጆ ቤተ መንግስቱ ናት ማለት ነው። ሰራና መሃይ ጥሩዬ ከባታ ወህኒ ቤት ተነስተው በግር ተጉዘው በአደባባይ ኢየሱስ በኩል ጠምዘዝ ብለው ቆም አስጥሉን አለፉ። በኳሊ በር በኩል አድርገው በግንቡ ጥግ ለጥግ አዝግመው ደንገል በር ፊት ለፊት ካሉት ቤቶች አንድ ሁለት ያህሉን አልፈው መኖሪያ ቤቷ ደረሱ። ልጆቿ ገና ከሩቅ ሲያዩዋት ተሯሩጠው መጡ። ትልቋ ልጅ ሂሩትና የአራት አመቱ ጉርጃ መጥተው ተቀመጡባት። ጉርጃ እግሮቿን ጥምጥም አድርጎ ወደራት። አላስኬዳለ እየሳቀች የስንቅ መቋጠሪያዋን ሳህን ለሂሩት ሰጥታ ብድግ አድርጋ አቀፈችው። ጉንጩን ሳም ስታደርገው አንገቷን በትንንሽ እጆቹ ጠምጥሞ ከትከሻዋ ላይ ዘፍ አለ። የሂሩትን እጅ ይዛ እየተንጫጩ እየተነጋገሩ ወደ ቤት እንደገቡ የመጨረሻ የሁለት ዓመቷ ፍሬ ህይወት እየተፈለቀለቀች ትንሽ እጆቿን ወደ እናቷ ስትዘረጋ ሳራ ትኩር ብላ አይታት በድንገት ተለወጠች። ሐዘን ልቧን መታው። አንድ ነገር ትዝ አላት። ዋ ልጆቼ እያለ ማታ ማታ መምህር መንተስኖት ነበር ላይ ተቀምጦ የሚያንጎራጉረው መጣባት። አይኗ እንባ ጋተ። ዋ ልጆቼ እያሰበች ባለችበት ቁማ ቀረች። መምህር መንተስኖት በኢህአፓ ተጠርጥሮ ቀኑን እንደ ርጉዝ የሚቆጥር ሰው ነው። ጫካ እንዳይገባ አምስት ልጆች ያሳዝኑታል። ዝም ብሎ እንዳይቀመጥ ሞት ያንዣብብበታል። ታዲያ ማን ማታ ማታ ዋ ልጆቹ እያለ ራሱ እየተሸበረ ሳራንም ቢሸብራት ከጎረቤቶቿ ነው። የሚያሽ ብራት ወረደፋ ነው። ዋ ልጆች ይላል። ከስራው የስገባ ልጆቼ ዙሪያውን ከበው ሲንጫጩብኝ ሲሉኝ አባባ አንዱ ጀነ ሌላው ግሬን ተጠምጥሞ ተክተርትሮ ሲጮህ ሲሞነ ጨረኝ እንደውሮ ሁሉንም አንድ ባንዳስ ቦርቄ እኖር ነበር እንደ ፀሐይ ደምቄ። ታዲያ ዛሬ ሳቸው ካጠገቤ ተኮልኩለው እንባዬ ባይኔ ይመጣና ሳላስበው ዋ ልጆቼ ምን ይሆን አድላችሁ እንዴት ላድርግ የትስ ላግባችሁ እያልኩ ሳስብ በየጊዜው የመከራ ዘመን እርዝማኔው አላልቃለ ተጓተተ ጭካኔው። እኔ በደህና ዘመን ተወልጄ ክፉ ሳላይ ክፉ ሳይነካኝ እጄ ታዲያ ዛሬ እንዴት ላድርገው ይህንን ትውልድ እጣ ፈንታው የሆነውን ለማላቀቅ ዘርቶ መቃም ወልዶ መሳም ካልተገኘ ሞት መከራ ዘወትር ከተናኘ ከእንግዲህ በዚች አገር ምን አለነ ምን ቀረነ? ውለን በሰላም ካልገባነ ተንቀሳቅሰን ካልተመለስነ እባካችሁ የዓለም ነጻ ህዝቦች እርዱብነ። የመምህር መንተስነት እንጉርጉሮ ከባህሩ ሆዷ ገብቶ ሰራን አንሰፈሰፋት። አባቶቻቸው ከበው የሚቀመጡት ልጆቿን በአይነ ህሊኗ ስትመለከት ያጋቱት አይኖቿ እንባ ማጉሮት ጀመሩ። እንደማዞር ብሎ ልቧን ስለነሳት ልጇን እንዳያዘች መሬት ላይ ቁጭ አለች። ትንሽ ቆየችና ትንፋሽ ስታገኝ ከእንግዳ ጋር መሆኗን አስታወሰች። ልጆቹም ዙሪያን ከበዋት በፍቅር ሲመለከቷት እንደነበር ተገነዘበች። ቀና ስትል ሙሃይትሩዬ በሐዘን ተሸማቀው እንደቆሙ ናቸው። ወይኔ በፈሰሰ እነኚህ ልጆች ግራ አጋቡኝና ረሳኸው እኮ መሆይ ሞት ይርሳኝ አለችና ይበሉ በዚች ላይ ይቀመጡ ብላ አንድ ኩርሲ ቢጤ ሰጠቻቸው። ሙሃይትሩዬም አንድ ጊዜ እሷን ቀጥሎ ልጆቿን እየተመለከቱ የሐዘን አይሎት የደስታ የተዘበራረቀ ስሜት እየመጣባቸው ኩርሶውን ትተው ከመሬት ላይ ቁልምጥምጥ ብለው ተቀመጡ። ሳራ ጉርጃን ከትከሻዋ ላይ አውርዳ ፍሬህይወትን አቀፈችና ካልጋው ላይ ቁጥጥ ብላ ጡቷን አውጥታ ሰጠቻት። ምን ይሻላል ልጄ? ጡቴ ሰዓት ነው፣ እስቲ ትንሽ ይብረድልሽ አለቻት። በቅጡ የምትሰማት ይመስል ከልጆቿ ጋር የምትሆነውን በፍቅር እየተመለከቱ እነኚህ ናቸው ልጆችሽ አሉ ሙሃይትሩዬ። ጥሩ ጥሩ ናቸው፣ እግዚአብሔር ያሳድግልሽ አሉ። አዎ ማይ እነዚህ ናቸው፣ እድላቸው አምሮ አላምር አለ እንጂ እነዚህ ናቸው። አይዞሽ እናቴ፣ እግዚአብሔር ያውቃል። የእነዚህን ሕፃናት አምላክ ይታደግሻል። ሰማያን ያልባላ ምድርን ያለ ካስማ የዘረጋው አምላክ ያውቅልሻል። እኔ እናትሽ የፍልሰታ ጾም ስትገባ ለእግዝእትነ ማርያም ኪዳን አደርሳለሁ። የማያቋርጥ ጸሎቴን እዘረጋለሁ። አብረን እንማልላለን። በላይ ሰብን በጥርኝ ውሃ ያስማረች እመቤተ ማርያም እኛንም ከዚህ መከራ ትሰውረናለች በማለት አጽናኗት። ሳራ ሰው በመሆኗ ልቧ ተለላለ። ምንም እንኳ የተጨበጠ ነገር አለመኖሩ ቢሰማትም ለጊዜው የሙሃይትሩዬ ተስፋ አረጋጋት። ተደፋፈረች፣ ተጽናናች። ለፍሬህይወት መጫወቻ ቢጤ ሰጥታ መሬት ላይ ካስቀመጠቻቸው በኋላ ወደ ጓዳ ገብታ የከሰል ምድጃውን አራግፋ እሳት ማቀጣጠል ያዘች። ሰራተኛዋን አስላኩን ቡና ገዝታ እንድትመጣ ላከቻት። ከዚያ ቶሎ ቀልጠፍ ብላ ያደረውን የምስርና የቋንጣ ወጥ ሞቅ አደረገችው። አማቷ ከቆላ ድባ ከመጡላት ለጋ አደይ የመሰለ ቅቤ ዛቅ አድርጋ በአናቱ ጣል አደረገችበት። ጀራ ቀረበ። ሂሩትዬ የእጅ ውሃ አቅርቢ አለችና ልጇ እንድታግዛት አዘዘቻት። ሂሩትም በትንሽ ቆርቆሮ ከባልዲው ቀርታ አስታጠበች። እደግልኝ ልጄ፣ እግዚአብሔር ያሳድግሽ፣ አባትሽን ቅዱስ ሚካኤል ይጠብቅልን እያሉ መዋይ መረቋት። አይ እናቴ፣ የሴት ትንሽ የለውም፣ ልጄ ይኸው ታግዘኛለች፣ ደረሰችልኝ፣ ከእንግዲህ አለኝታዬ ናት አለችና ትክ ብላ ተመለከተቻት። ሁሉም ደርሰውልሻ፣ ወንዱም አንበሳን የሚመስለው አሉ መሃይ ጥሩዬ እንደ አንበሳ ትከሻቸውን ከፍ እያደረጉ። ገና 4 ዓመቱ ነው። እሱማ ደህና ይሁልልኝ እንጂ ወደፊት ደም መላሼ ነው። የአባቱን ደም ያፈሰሰው ደሙን ሳያፈሰው መቼ ይተው? ብቻ ይደግልኝ እያለች ስለ ልጇና ስለ አባቷ ታሪክ ልታወራ ስትጀምር፣ እንዴት አረፈዳችሁ እያሉ እየተገማሸሩ ባላምባራስ ኪቪናድ ጣሹ አሮጌ ባርኔጣቸውን ከራሳቸው ላይ አውርደው በእጃቸው ይዘው በር ላይ ቆሙ። ሳራ ብቅ አለችና እንደምን አረፈዱ አባባ። ባላምባራስ እባክህ ወደ ቤት ይግቡ፣ ቁርስ አቅርበን ልንበላ ስንል ነው የደረሱት፣ ቡናም ሊፈላ ነው። በሞቴ ይግቡ፣ በሞቴ ይግቡ አለቻቸው። ባላምባራስ ትንሽ ከተግደረደሩ በኋላ ዶሮውም ጭምር ሲሉ ወደ ውስጥ ገቡ። ሳራ አንድ ሰባራ ወንበር አቀረበችና ይቀመጡ ባላምባራስ አለች። ባላምባራስ ኪቪናድ ጣሹ የተቆነኑ ሁሉን የሚጠየፉ የሚንቁ የ75 ዓመት አዛውንት ናቸው። ሰባራውን ወንበር እየፈተሹ በእጃቸው እየጠራረጉ አንቺ ሳራዬ ይችለኛል ብለሽ ነው? ዋ እወድቅና ወዮልሽ እያሉ እያስፈራሩ ሲቀመጡ የጣሹ ያለ ከከከከከከከ ወገቤ እኮ እንደ ልብ አልታዘዛለ፣ ኧረ ያንተ ያለ ብለው በግድ ተቀመጡ። ትንሽ ተዝናንተው ከቆዩ በኋላ ከውጭ ከብርሃን የገባ ሰው እኮ በቅጡ አያይም፣ ለካስ እንግዳ ነበር። አይ እንደምን ዋሉ መዋይ መነኩሴት፣ ከየት አገኘሻት ሳራይ? ሳራይ መነኩሴ እኮ ጥሩ ነው፣ ጸላይ ሰናይትን አጋንንትን ያርቃል አሉ። ለወልዴ ምግብ ላቀብል በአታ ወርጄ በዚያ ሲንገላቱ አገኘኋቸው። እሳቸውም እንደኔ ዘመድ ታስሮባቸው ልጃቸው ከዚያ ግፊው ጥበቃው ብዙ ስላንገላታቸው ተዳከሙ። ከኔ ጋር አረፍ ብለው ቆይተው እንዲሄዱ ይዣቸው መጣ። ከዚያም ከኔ ጋር ቢቀመጡ አይከብዱኝም፣ ቁርጥ እናቴን ስለሚመስሉኝ ወደድኳቸው ባላምባራስ አለች ሳራ በእውነተኛ ስሜት። አይ ልጄ፣ አብርሃምና ሳራ እንግዳ ተቀባይ ደጋግ ሰዎች እንደነበሩ ይነገራል። አንቺም ደግ ስለሆንሽ ነው መሰለኝ እናትና አባትሽ ሳራ ያሉሽ አሉ ባላምባራስ። ስምን መላእክ ያወጣዋል በእነዚህ እጭ ልጅ እንደጥንት ሰዎች ደግና ብሩክናት ጌታዬ እንዳሉት እግዚአብሔር ያሰበችውን ይፈጽምላት ጥላቶቿን በግራ መሬት ይጣልላት ብለው ሞሃይ ጥሩዬ መረቋት ባላምባራስ አባትና እናቴን ካነሱ ዘንድ ስለሞሃይ ስለአባቴ ላጫውታቸው ልጀምር ስል ነው እንዴት ዋላችሁ ያሉት እስኪ ስለአባቴ ላጫውታችሁ ስለአባቴ ለሞሃይ ያነሳሁላችሁ በወንዱ ልጅ ምክንያት ነው ባላምባራስ ልጅን ጉርጃ እንደምለው ያውቁ የለ አለች ሳራ አዎ ጉልጃ ስትዩ ሰማለሁ ግን ምን እንደሆነ አላውቅም የልስም ያው ማቆላመጫ አይነት ስለመሰለኝ ነገሩን አላስተባቀሁትም አድማጮቻችን የሚቀጥለው ክፍል 4 በሚቀጥለው ሳምንት ዝግጅቴ ይቀጥላል
Bangatish, just a solace,
የተከበራችሁ የጣና ሬዲዮ ተከታታዮች የጣና ሬዲዮ ከጀመርኩ ከ2005 ጁን ጀምሮ ዝግጅቴን በምትኖሩበት አካባቢ በሬዲዮ ለመከታተል እንደተቸገራችሁ ስትገልጹልኝ ቆይታችኋል። ይሄም እንግዲህ ከሪችመንድ፣ ከሰሪ፣ ከኮኮይትላም፣ ከዚሁ ከቫንኩቨር ኢስት ዌስት ኖርዝ ጀምሮ ተከታታይ ችግሮች እንዳሉ ስሰማ ቆይቻለሁ። ይህን ችግር ለማስወገድ የተለያዩ ጥረቶች ባደርግም በአጠቃላይ ሁኔታው የተፈለገውን ያለው ባለማግኘቱ የሁሉን ዝግጅትን ለሌላ የተሻለ የሬዲዮ ስርጭት ጣቢያ ማፈላለግን እንደ መፍትሄ አድርጌ ወስጃለሁ። በዚሁ መሰረት እንግዲህ ብቸኛው አማራጭ ሌላ ሬዲዮ ጣቢያ ስርጭት መሞከር ነው። በዚህ መሰረት ከሚቀጥለው ዲሰምበር 5 2010 ጀምሮ ጣና ሬዲዮ ዝግጅቴን በ CJSF 90.1 FM ከጧቱ 9 ሰዓት እስከ 10 ሰዓት በተለመደው ሰዓቴ ማለት ነው እሁድ ጀምሮ ማሰራጨት ጀምራለሁ። ስለሆነም የወደፊቱ የጣና ዝግጅት በ CJSF 90.1 FM በብራውዶይ ማሚን በርናብ የሚገኝ ሬዲዮ ጣቢያ ስቴሽን ነው። በዚህ በኩል ነው የምትአገኙኝ ማለት ነው። CJSF 90.1 FM ከጧቱ 9 እስከ 10 ጀምሮ በዚህ ስርጭት በኩል ታገኙኛላችሁ ማለት ነው። በአጠቃላይ በዚህ አጋጣሚ የCITR ኃላፊዎች እስከዛሬ በቆዩባቸው ወደ 6 አመት ሊጠጋ ባለ ጊዜ ውስጥ ላደረጉልኝ ትብብር በእናንተ ባድማጮች ስል ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ሁነቱ በጣም ጥሩ የሬዲዮ ጣቢያ ሰዎች ነው ያሉት። ለጣቢያችን የሚሰጡት ክብር ቀላል አይደለም። በዚህ ረገድ እንዳልኩት የጣቢያው ስርጭት ለማስተካከል ከአቅማቸው በላይ በመሆኑ እንጂ ይሄ ሌላ ችግር ኖሮት አይደለም። በዚህ ረገድ እንዳልኩት በጣም በጣም ጥሩ ሰዎች ናቸው። ጥሩ ትብብር ነው ያደረጉልን። በእናንተ በአድማጮች ስም በዚህ አጋጣሚ በድጋሚ ላመሰግናቸው ፈልጋለሁ። እንደዚሁም እኔ ሳይመቸኝ ዝግጅቴን አልፎ አልፎ በመሸፈን የሹክሹክታ አዘጋጅ አቶ ወርቁ አያሌው ላደረገልኝ ትብብርም ምስጋናዬ በእናንተ ስም ይድረሰው ላለሁ። በአጠቃላይ በቆየንባቸው እንግዲህ አመታት የነስብ ምዛም በጥሩ ሁኔታ ላይ ነው የቆየ ነው። ስለዚህ ወርቁ ላደረገልኝ ድጋፍ ላደረገልኝ ትብብር አሁንም በእናንተ ስም በድጋሚ ላመሰግነው ፈልጋለሁ። አድማጮች እንግዲህ በአዲሱ ስርጭት ስንገናኝ የዝግጅት ለውጥ የሚኖረኝ አንዳንድ ሀሳቦችን እያደረኩ ነው ያለሁት። ስለዚህ በሚቀጥለው ከዲሰምበር 5 2010 ጀምሮ በ CJSF 90.1 FM ከጧቱ 9 ሰዓት እስከ 10 ሰዓት ድረስ ሬዲዮ እንድትከታተሉ አሳስባለሁ። በሚቀጥሉት 2 ሳምንታት እንግዲህ ይህንኑ ማስተዋቂያ በተደጋጋሚ ገልጻለሁ ማለት ነው። ይህንኑ ስርጭት አሁንም በእናንተ ድጋፍ የተሻለ ይሆናል የሚል ሙሉ እምነት አለኝ። ለማንኛውም የጣና ሬዲዮ አዘጋጅና አቅራቢ መላኩ ጸጋይ ነኝ። በሚቀጥለው ሳምንትም ይሄው ማስተዋቂያ ይደገማል። በዚህ ረገድ እንግዲህ ወደ ተሻለ ዝግጅት ለማምራት ደግሞ ያግዝ ይሆናል ማለት ነው። እናንተ ብዙዎቻችሁ መኪና ውስጥ ሂዳችሁ ለመስማት ትሞክራላችሁ። በኢንተርኔት የሌላችሁ እንደዚህ ደግሞ ያመልጣችኋል ማለት ነው። ስለዚህ እነዚህ አይነት ነገሮችን ለማስተካከል ነው ይሄን እርምጃ የወሰድኩት። በተረፈ መልካም ሳምንት ነው ማለት ነው ማለት እንፈልገው። ዞረቻሉ በማሳለጫ በቤተ መንግስት እንዳትንጫጫ በሚል ሪስ አቤ ቶክቻው በአውራምባ ታይምስ ባለፈው ሳምንት ከአስነበበን ጽሑፍ የተወሰደ ነው። ይህንን በሚመለከት በየአመቱ የሚደረገውን የታላቁ ሩጫን አስመልክቶ ጠንከር ያለ ሂስ የሰነዘረበት ነው እና በአጠቃላይ እስቲ ወደዚሁ በቀጥታ ላምራ ማለት ነው። ዞረቻሉ በማሳለጫ በቤተ መንግስት እንዳትንጫጫ ይለናል አቤ። እንኳን ለኢህድን 30ኛ አመት የምስረታ በዓል በሰላም አደረሳችሁ። ኢህድን ባይመሰረት ኑሮ ዲሞክራሲ፣ ፍትህ፣ ነጻነት፣ ልማት፣ እድገት፣ ጥጋብ፣ ደስታ፣ ግንባታ ንግግራችን ቤት ይምታ ካልን ደግሞ እንኳን ግንባታ አርማታ አይኖርም ነበር እና እንላለን ይለናል። እንኳን ለታላቁ ሩጫ በሰላም አደረሳችሁ። ታዲያ ታላቁ ሩጫ ባይመሰረት ኑሮ በጋራ ተስቦ መዘመር በሃይማኖት ስርፋ ብቻ ይሆን ነበርና ታላቁ ሩጫ ባይመሰረት ኑሮ ብሶት የሚወራው በመሽታ ቤት ብቻ ይሆን ነበርና ታላቁ ሩጫ ባይመሰረት ኑሮ ስለ ኑሮ ሮሮ ማሰማት በግል እንጂ በጋራ አይቻልም ነበርና እንኳን አደረሳችሁ ማለት ይገባል ይለናል። ወዳጄ እንዴት ሰንብተሃል? ሰንብተውልኛል። ከሁለት ይሁን ከሶስት ቀን በፊት ነው እኔን መሰል እና ከኔ የተለዩ ወዳጄን በአንድ ሆነን በቄራ መንገድ ወክ እየበላን ነበረም። በዚህ ጊዜ በአንዱ የመብራት ቋሚ ላይ የተሰቀለ ማስታወቂያ ነገር አየን። የመብራቱ ቋሚ ካል በመብራቱ ቋሚ ካል አይቀር ቆም ካልን አይቀር ለማለት ነው። ቆም ካልን አይቀር በቅንፍ ያው መቼም መብራት ቋሚ ብረት እንጂ ቋሚ ግልጋሎት የለውም ብለን እናሽሟጥጥና ወደ ቁም ነገሩ እንመለስ። እናማ በአንዱ የመብራት ቋሚ ብረት ላይ በርቱ የሚል ጽሑፍ ተለጥፎ ተመለከትን። በዚህ ጊዜ ወክስን በላ ከነበር ነው ውስጥ አንዱ እነዚህ ሰዎች አሁንስ ኑሮ እጅግ በጣም እየከበደን እንደመጣ ተገንዝበዋል መሰለኝ ማስታወቂያቸው ይኸውም በየመንገዱ በርቱ እያለ እየገፋን ነው ሲል ተናገረ። በነገራችን ላይ ወክ መብላት በልቶም መትገብ ጠግቦም ጥቅልል ልብሎ መተኛት ከቅርብ ጊዜ ወዲህ የብዙዎች ያመጋገብ ስልት እንደሆነ ይሆን እንደመጣ የሚናገሩ ግለሰቦች አሉ። ግለሰቦቹ እንደሚሉት ከሆነ አይሆንም እንጂ ሌላም ምግብ ላለቆቻችን ትተን እኛ ወግ እየበላን ተመስገን ጌታዬ ይችን አታሳጣንልኛል መኖር ከጀመርን ቆይተናል ይላሉ። ይበሉኝ እኛ ግን ወክን የምንጠቀምበት አለቅጥ እንደሚያማርሩት አንዳንድ ወገኖች እንደ ዋነኛ ምግብ ሳይሆን እንደ ቅንጦት ነው። ለምሳሌ እንደ መክሰስ ወይም እንደ ራት ማለት ነው። ኩራት ራት ይሁን እንጂ ወክ ጥሩ ራት ሊወጣው እንደሚችል ያውቀዋል። በወክ የደከመ ሰውነት ራት አምጡ ሳይል እንቅልፍ የሞት ያህል ይወስደዋል። ታዲያ ወክ ራት አልሆነም እንዴ ይለናል። የሆነ ሆኖ በቄራ መንገድ ወክ እያደረግን ሳለ በርቱ የሚል ጽሑፍ ተለጥፎ አየን። ወዳጃችን እንዳሰበው በርቱ ተብሎ የተጻፈው ለኑሮ ውድነቱ አይደለም ለታላቁ ሩጫ ተሳታፊ አትሌቶች እንጂ። እነሆ ታላቁ ሩጫ አመቱን ጠብቆ መጥቷል። የዘንድሮ ታላቁ ሩጫ ለየት የሚያደርገው በርካታ ቁም ነገሮች አሉት። ለየት የሚያደርገውም የታላቁ ሩጫ ድርጅት መስራችና ዋና ዳይሬክተር ዶክተር ሻለቃ አትሌት ኃይለ ገብረስላሴ ከአትሌቲክሱ ዓለም ለሳምንት ያህል ራሱን አግልሎ ነበር። ከዛም ውሳኔው የእርሱ ሳይሆን በላዩ ላይ ያደረ እርኩስ የጉልበት ህመም መንፈስ የፈጠረበት መሆኑን ተናግሮ ልክ ወደ ልቦናው ሲመለስ ወደ ውድድሩም እንደተመለሰ አሳውቆናል። እናማ ዝግጅቱ በዚህ ወቅት በመሆኑ ለየት ከሚያደርጉት አንዱ ነው። ለነጠላ ሰረዝ አድርገው ይከተሉኝ ለማየት የሚደረገው ይላል። ለየትም የሚያደርገው ይልና ሌላ ቁጥሩ ዘንድሮ መንግስታችን ለአምስት አመት እቅዱ 155 ተጋበት ጋር ምቾት በምቾት የሚያደርግ እቅድ ነድፎ ከተረጅነት ወደ ረጅነት የሚያሸጋግር ትራንስፎርሜሽን ላይ የተፈናጠጠ የተፈናጠን የምንገኝበት መሆናችንም ይህም የሩጫውን ለየት ያደርገዋል ይለናል ተቹ። ለየት የሚያደርገው ሌላው ጉዳይ ደግሞ ይልና ይሄኛው ዋናውና ለዛሬ ወጋችን መነሻ ይሆነን ነው። ታላቁ ሩጫ እስከዛሬ ሲካሄድ የነበረው መንገድ በመተው አዲስ ጎዳና መርጧል። በአዲስ ጎዳና በተለይ እነ ጠቅላይ ፍርድ ቤት እነ ቤተ መንግስት እነ ፍትህ ሚኒስቴር አይገኙበትምና ምን ጎድሎብኝ ብሎ የሚጠይቅ ምን ጎደለኝ ብሎ የሚጠይቅ ጠያቂ ካለ ጎሽ ብለን አሞካሽተን በአዲስ መስመር እንቀጥላለን ማለት ነው። በአዲስ መስመር ስንቀጥልም የሚከተለውን የግጥም ስንኝ እናገኛለን። ዞረቻሉ በማሳለጫ በማሳለጫ በቤተ መንግስት እንዳትንጫጫ ይላል ግጥሙ። የዚህ ግጥም ደራሲዎች እንደሚጠረጥሩት ሩጫው በማሳለጫ በኩል የተደረገበት ዋናው ምክንያት እስከዛሬ በቤተ መንግስት አጥር ግቢ ዙሪያ የሮጠ በእስር ዙሪያ በችግር ዙሪያ በፍትህ ዙሪያ በስልጣን ዘመን ዙሪያ የሚዘፈኑ ዘፈኖች ምን ዘፈኖች ናቸው ጫጫታዎች እንዳይሰሙ ለማገድ ታስቦ ነው ይላሉ። ቀድሞም ቢሆን ኑሮ አትሌት ባልቴት ወጣቱና አዛውንቱ ሳይቀር በተለይ እንደ ጠቅላይ ፍርድ ቤት እንደ ቤተ መንግስትና ፍትህ ቢሮ መሳሰሉ ግድግዳ ተቋማት አካባቢ ሲደርስ ምቾቱን በእልልታ ችግሩን በኡታ ይገልጽ ነበር። ዛሬ ግን መንገድ ተቀይሯል። ሩጫው በማሳለጫ በኩል ሆኗል። የሩጫው አዘጋጆች በማሳለጫ በኩል ታላቁ ሩጫ መደረጉ በርካታ ጥቅማጥቅሞች እንዳሉም ይናገራሉ። ከጥቅማጥቅሞቹ አንዱ በሩጫ ለሚመለከት ሰው ረጃጅሙን የሰጡን ገንዘብ ሜዳ ላይ ረጆቻችን የሰጡን ገንዘብ ሜዳ ላይ እንዳልበተን ለመጠጫ ሳይሆን ለማሳለጫ እንዳልዋለ ያስረዳል። ይህም በቴሌቪዥን ሲታይ ወዳጅ በደስታ ጠላት በብስጭት ይሰክራል ማለት ነው። እናማ ምቾት ለመግለጽም ሆነ ብሶት ለማውራት የዘንድሮ ሩጫ አመቺ አይደለም። በእርግጥ ዘንድሮ ብሶት የለም ድሎት እንጂ አይደል? አዎ ታዲያ ከዚህ በላይ ምን ያስፈልጋል? ቢሆንም ጠቅላይ ሚኒስትራችን ከኦባማ ኋላ ሆነው የተነሱትን ፎቶግራፍ ይዘን በበራቸው ላይ አሁን ደመቅ ሻበባይ እያን ልንዘምር የተዘጋጀን ወዳጆቻቸው የሩጫ መንገዱ በመቀየሩ አዝነናል። ከስኪቶቻችን ውስጥ ተጠቃሽ ሆነውን የኮፐንሃገን ስብሰባ እያወደስን ለንጨፈር የተሰዳደር በርካቶች ቅስማችን ተሰብሯል። ከክትትል ዴታ እስከ ውጭ ጉዳይ ሚኒስትር ሹመት አሰጣጡን ለናደንቅ ስናማሙቅ የነበርን ሰዎች ተስፋ ቆርጠና በሩጫው ትራንስፎርሜሽን ለናወድስ የነበረን ትጉሁን በየት በኩል እናሞግስ ስንል አማረናል። እውነት ግን እነዚህ ታላቁ ሩጫ አዘጋጆች እስከዛሬ ይፈታ ሲያስብሉ ቆይተው ዛሬ ይፈቱ የተባሉት ከተፈቱ በኋላ ምስጋና መወደስ በመናቀርበት በዚህ ጊዜ የሩጫውን አቅጣጫ ማዞራቸው ትልቅ ትዝብት ላይ የሚጥላቸው አይደለም። እኛ ሲብላይ ለነሱ ራሱን ቻለ የውዳሴ ሩጫ አዘጋጅተን በቤተ መንግስት በር ላይ ብቻ ሳይሆን ግቢ ውስጥ ገብተን ሳሉንና ጓዳውን ሁሉ በምስጋና መዝሙር እንሞላዋለን ይብላኝ ለአዘጋጆቹ እንጂ። በመጨረሻም ህዳር አጠና ሰቦኑን ከቀበሌያችን አንድ የማስጠንቀቂያ ወረቀት ይደርሶናል። ይቅርታ ቀበሌ በቀረች በስንት ጊዜዋ ትዛለችኝ። ቀበሌን ልረሳት አልቻልኩም የሚለው ዜማ ጋብዣችሁ አረፍተ ነገሩን አስተካክዬ ልቀጥል። ሰሞኑን ከወረዳችን አንድ ማስጠንቀቂያ ደርሶና ደብዳቤው ህዳር አጠናን በተመለከተ በመሆኑ ከዚህ በኋላ ቆሻሻ ማቃጠል የማይቻል መሆኑን እንገልጻለን ይላል። እንዲህ ነው እንጂ ወረዳ ከሆነ አይቀር ይልቅስ አንድ ጥያቄ አለን። ወረዳዬ የኔ ቆንጆ ህዳር ሚካኤልን ማጠን አይቻልም ብለሽ ደስ ብሎናል እናም ትተነዋል። ጥያቄው ታዲያ ምንድን ነው አለሽ ጠላ መጥመቅስ ይቻላልን ይላል። በመጨረሻ ሁለት አንድ ፍሬ ልጆች ኢትዮ ቴሌቪዥንና የሚያሳዩት ነገር የለም። ሰሞኑን ያሳዩን ካለው ውስጥ የሚከተለው አንዱ ነን በ ነገር የው ማስተዋቂያ ነው የስነ ተዋልዶ ማስተዋቂያ ሁለት ሴቶች መቼስ እነሱ ሴቶች ነን ካሉ ምን እናደርጋለን እንጂ እኛ እንኳን በአይነ ግምት ግምቱ ብንባል ልጃገረዶች ወይም አንድ ፍሬ ጨቅላዎች ነበር ነው የምንላቸው እነዚህ ሴቶች ስለ ቤተሰብ ምጣኔ ዘዴዎች ሲያወያዩ ሲታዩ የትኛው ዘዴ ከየትኛው የተሻለ ነው እየተባባሉ ሲመካከሩ ተመለከት ይህንን ያዩ አስተያየት ሰጪዎች እንዲህ አሉ እነዚህን አንድ ፍሬ ልጆች በጋብቻ ያሰረ ሰው አላቻ ጋብቻ ተብሎ ሊከሰስ ይገባዋል እያሉ ይገኛሉ እናም እኛም እንላለን እናንተ አንድ ፍሬ ልጆች ለመሆኑ ልጅ ልጅ ሳትጫወቱ ሚስት ሚስት ለመጫወት ምን አስቸኮላችሁ እዚህ ላይ የለቱን ወጋችን እናጠናቅቃለን አድማጮች እኔም እንግዲህ የዛሬውን የትንሽ ያዝናና መልእክት ሊያስተላልፍ የሚችልውን ዝግጅቴን በዚሁ አጠናቅቄያለሁ። የዝግጅቱ ዋና ባለቤት የአቤቱ ወግ ሲሆን በአውራምባ ታይምስ ባለፈው ሳምንት በቁጥር 142 ዳር 11 2003 ይወጣ ነው። ንባቡን ያዘጋጀው በንባብ ያሰማዋችሁ መላኩ ጸጋ። የተከበራችሁ የጣና ሬዲዮ ተከታታዮች የጣና ሬዲዮ ከጀመርኩ ከ2005 ጁን ጀምሮ ዝግጅቴን በምትኖሩበት አካባቢ በሬዲዮ ለመከታተል እንደተቸገራችሁ ስትገልጹልኝ ቆይታችኋል። ይሄም እንግዲህ ከሪችመንድ፣ ከሰሪ፣ ከኮኮትላም፣ ከዚሁ ከቫንኩቨር ኢስት ዌስት ኖርዝ ጀምሮ ተከታታይ ችግሮች እንዳሉ ስሰማ ቆይቻለሁ። ይህን ችግር ለማስወገድ የተለያዩ ጥረቶች ባደርግም በአጠቃላይ ሁኔታው የተፈለገው ነው ያለው ባለማግኘቱ የሁሉን ዝግጅቴን ለሌላ የተሻለ የሬዲዮ ስርጭት ጣቢያ ማፈላለግን እንደመፍትሄ አድርጌ ወስጃለሁ። በዚሁ መሰረት እንግዲህ ብቸኛው አማራጭ ሌላ ሬዲዮ ጣቢያ ስርጭት መሞከር ነው። በዚህ መሰረት ከሚቀጥለው ዲሰምበር 5 2010 ጀምሮ ጣና ሬዲዮ ዝግጅቴን በ CJSF 90.1 FM ከጧቱ 9 ሰዓት እስከ 10 ሰዓት በተለመደው ሰዓት ማለት ነው እሁድ ጀምሮ ማሰራጨት ጀምራለሁ። ስለሆነም የወደፊቱ የጣና ዝግጅት በ CJSF 90.1 FM በብራውዶይ ማሚን በርናቤ የሚገኝ ሬዲዮ ጣቢያ ስቴሽን ነው። በዚህ በኩል ነው የምትአገኙኝ ማለት ነው። CJSF 90.1 FM ከጧቱ 9 እስከ 10 ጀምሮ በዚህ ስርጭት በኩል ታገኙኛላችሁ ማለት ነው። በአጠቃላይ በዚህ አጋጣሚ የCITR ኃላፊዎች እስከዛሬ በቆየሁባቸው ወደ 6 አመት ሊጠጋ ባለ ጊዜ ውስጥ ላደረጉልኝ ትብብር በእናንተ ባድማጮች ስል ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ሁነቱ በጣም ጥሩ የሬዲዮ ጣቢያ ሰዎች ነው ያሉት። ለጣቢያችን የሚሰጡት ክብር ቀላል አይደለም። በዚህ ረገድ እንዳልኩት የጣቢያው ስርጭት ለማስተካከል ከአቅማቸው በላይ በመሆኑ እንጂ ይሄ ሌላ ችግር ኖሮት አይደለም። በዚህ ረገድ እንዳልኩት በጣም ጥሩ ሰዎች ናቸው። ጥሩ